ደስታዬን የማካፍሎት፣
ሚስጥሬን የማውጋዎት፣
ሲከፋኝ ልቤን የማጫውቶት ቤተኛው ነኝ።
ይህ ፕሮግራም ቤተኛው ነው።
ቤተኛ
ጤና ይስጥልኝ አድማጮች፣ የሁለተኛው ምዕራፍ የቤተኛ ዝግጅት ላይ ደርሰናል። ይህንን ስለ ጤናችሁ፣ ስለ ኑሯችሁ፣ አጠቃላይ ስለ ሕይወታችሁ ቁም ነገሮችን የምታገኙበትን የቤተኛ ፕሮግራም ስፖንሰር አድርጎ የሚያቀርብላችሁ አይፓስ ኢትዮጵያ ነው። አይፓስ ኢትዮጵያ የሴቷ የስነ ተዋልዶ ጤና መብቶች እንዲከበሩ ተግባራዊም እንዲሆኑ ለማድረግ የሚሰራ አንጋፋ ድርጅት ነው። አይፓስን እናመሰግናለን። በዚህ በሁለተኛው ምዕራፍ የቤተኛ ቆይታችን በመጀመሪያው ክፍል
እግርሽን ከፍ አድርግልኝ እግርሽን ከፍ አድርግልኝ ስትለኝ አውቃለሁ እና የሆነ ነገር እዛ እንደዚህ ወደ ማጸኔ ስገባ አስታውሳለሁ። ትንሽ በሰመመ
አስገራሚ ታሪኳን የምታጫውተን ባለታሪክ
አንድ ሰው በሰላም ወጣ ማለት ከዛ ቤት ያ የሚቀጥለው ሰው ጋራንቲ ያለው ማለት አይደለም እና መስጠትም ብቻ አይደለም የኛ ህክምና መክትትልም ይጠይቃል።
ታሪኩን እያደመጡ ደግሞ ሙያዊ ትንታኔና ስሜታቸውንም የሚያጋሩን ባለሙያ ትሰማላችሁ። አንዲት ሴት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ስታገኝ የምታገኛቸው ጥቅሞች ምንድን ናቸው?
ወደፊት ህይወቷ አግብታ ወልዳ በትዳር መስርታ መኖር የምትችልበት ሁኔታ አፈጠርሽላት ማለት ነው፣ በተዛዋሪ መንገድ ማለት ነው።
ደህንነቱ የተጠበቀ ጽንስ ማቋረጥ ስንል ምን ምን መሰረታዊ ጉዳዮችን ያካትታል? ለእነኝህና ለሌሎች ተመሳሳይ ጥያቄዎች ደግሞ የማህፀንና ጽንስ ባለሙያዎቹ ቁም ነገሮችን ሊያካፍሏችሁ በክፍል ሁለቱ ዝግጅት ይጠብቋችኋል። በአንድ ጥያቄ አንድ መልስ ፕሮግራም ተረኛ ጥያቄያችን ከባለሙያ ሁነኛ ምላሽ ታገኛለሽ። ውድ አድማጮች አብራችሁኝ እንድትቆዩ ፕሮግራሙን እንድትከታተሉ ሐሳብ አስተያየት ካላችሁ እንድታደርሱኝ እንዲሁም ያልታቀደ እርግዝናና ጽንስ ማቋረጥ ላይ የሚያሳስባችሁ የሚያስጨንቃችሁ እንዲሁም ጥያቄ የሆነባችሁ ጉዳይ ካለ እየደወላችሁ ወይንም አጭር የጽሑፍ መልእክት እየላካችሁ እንድታደርሱኝ በአክብሮት እጋብዛለሁ። ሶስና ተስፋዬ ነኝ። የስልክ መስመሮቹን ላስታውሳችሁ 0946349444 ወይንም 0936 8030 80። የዛሬዋ ባለ ታሪካችን የ27 ዓመት ወጣት እንደሆነች ነግራኛለች። የምትተዳደረው አስከፊ በሆነው የሴተኛ ዳሪነት ሕይወት ነው። እዚሁ ሕይወት ውስጥ እያለች ታዲያ ሁለት ልጆችን ወልዳለች። ታሪኳን ታጫውተናለች። የእሷን ታሪክ እያደመጡ ታዲያ ሙያዊ ማብራሪያና ጠቃሚ መረጃዎችንም ጭምር የሚሰጡን ባለሙያ ጋብዣለሁ። ባለሙያችን የዘወትር ተባባሪያችን ዶክተር እስክንድር ግዛው ናቸው። የማህፀንና ጽንስ ስፔሻሊስት ሐኪም ሲሆኑ የቢጂኤን የእናቶችና የህፃናት የህክምና ማዕከል ዳይሬክተርም ናቸው። ታሪኩና የባለሙያችን ምልከታ እንዲህ ተሰባጥሮ ቀርቧል።
የዛሬ 2 ዓመት ከ3 ወር ይሆነዋል ጓደኛ ይዤ ነበር እና አጋጣሚ መርፌ ይጠቀም ነበር፣ የ3 ወር መርፌ እና እሱን ስጠቀም ሆዴን የመንፋት ወገብ ህመም ነበረው። ዶክተር ሳማክር ጤና ጣቢያ ሄጄ መርፌው ማቆም አለብሽ አሉ። እሺ ብዬ ካቆምኩ በኋላ ሌላ መድኃኒት አልተጠቀምኩም። መርፌ ለብዙ ጊዜ ከተጠቀምሽ የማርገዝ እድልሽ ጠባብ ነው ይላሉ የሚል ነገር አዘናግቶ ነበር። በሰዓቱ ጓደኛ ነበረኝ፣ ያው ፍቅር ስለነበር አልተነጋገርንም። ወር ከ15 ቀን ሲሆነኝ ፔሪድ የቀረ ጓደኛ ሳማክራት እስኪ ፋርማሲ በሽንት የምትታያለች እሷን ግዥና ስትለኝ ፋርማሲ ስገዛ ስናየው 2 መስመር ላይ ነው። ከዛ በኋላ በጣም ደነገጥኩ። እንደ ያል 2 ልጆች አሉኝ። ሰራተኛ መክፈል ሲያቅተኝ፣ ቤት ኪራይ መክፈል ሲያቅተኝ ለእናቴ ክፍለ ሀገር ወሰድኳቸው። አባቴም ከየት አመጣሻቸው እነዚህ ዲቃላ ልጅ አላሳድግም ብሎ እናቴ ትዳሯን ፈታ ቤት ኪራይ የከፈልኩ ነው ልጆችን ያዘችልኝ። በእኔ ምክንያት ትዳሯን እንፈታለች። አሁን ደግሞ እንዴት ነው ብዬ ስነግራት ጓደኛዬ በጭራሽ ማድረግ የለብሽም ማስወረድ የለብሽም ልጅ የራሱን እድል ይዞ ነው የሚመጣው ስትለኝ በጭራሽ እነዛ 2 ለእናቴ ሰጥቼ በሰው ትከሻ ላይ አድርጌ ድጋሚ አሁኑ ልጅ እንዴት ነው የምሆነው? ምንስ ነው የማደርገው የሚለው ነገር ነው። እነዛም በስነስርዓት አብሬ ሳላሳድግ ለእናቴ ሰጥቼ እናቴ ትከሻ ላይ አድርጌ ድጋሚ እሷስ ምን ይሰማታል? በእኔ ምክንያት ትዳሯን ፈታ ለእኔ ብላ የሚለው ነገር በጣም እንደወስን ያደረገኝ ይህ ነው። ከዚህ ስራ ጋር የማይሆን ነገር ነው ወሰንኩበት።
የቤተሰብ ቅድን መጠቀም ቀለል አድርጎ ለማስረዳት ያህል የህይወት ምርጫ መሆን አለበት። የቤተሰብ ቅድን መጠቀም በግዳጅ የሚመጣ ነገር መሆን የለበት። ባለትዳር ከሆን ያጭርም ጊዜ ይሁን የረጅም ጊዜ ፍቅር ጓደኛ ካለን እርግዝና ኢሚነንት ነው፣ የማይቀር ነው። ዛሬ መስከረም ወይም ጥቅምት ቢስተን በሚቀጥለው ወር እርግዝና ሊመጣ ይችላል። ይሄ የቤተሰብ ቅድም መጠቀም በተለይ ለሴቶች እህቶቻችን ኢምፓወር ያደርጋቸዋል። ባሰቡት ጊዜ ባቀዱት ጊዜ ጽንሱ እንዲመጣ ሊሆን ይችላል። አብዛኞቹ ደንበኞቻችን እንደሚጠይቁን የቤተሰብ እቅድ መጠቀም የራሱ የሆነ የጎንዮሽ ጉዳት አሉት። ልክ ባለመለ ታሪካችን እንደነገረች ሆድ መንፋት ሊሆን ይችላል፣ የወር አበባ መቅረት ሊሆን ይችላል፣ መዛባት ሊሆን ይችላል፣ ኪሎ መጨመር። ግን የቤተሰብ እቅድን አለመጠቀም የጎንዮሽ ጉዳቱ ማርገዝ ከዚህ ጋር አይወዳደርም። እነዛ ነገሮች ሆድ መንፋቱም የራሱ ህክምና አለው፣ የወር አበባ መቅረትም የወር አበባ መብዛትም የራሱ ህክምና አለው። ግን የቤተሰብ እቅድን በመጠቀም የማርገዝ እድላችንን እጅግ በጣም እናወርደዋለን፣ የማርገዝ እድላችንን እንቀንሰዋለን፣ ወይም ደግሞ የማርገዝያ ጊዜያችንን እኛ ባቀር ነው ጊዜ እናደርገዋለን። ስለዚህ እናቶች፣ ሴቶች በሙሉ ሁሉ ጊዜ የቤተሰብ እቅድን መጠቀም እንደ ትክክለኛ የህይወት አማራጭ በቃ ቤተሰብ አሁን ይህን እየተጠቀምኩ ስለሆነ የወር አበባ ቀረ ተዛባ ያልን አርግዘና አላረገዝንም ከሚኖረን ጭንቀት ይቀንስልናል። ሌላ የቤተሰብ እቅድን መጠቀም የራሱ የሆነ ደግሞ ብዙ የጤና ጥቅሞችን አብሮ ይዞ ነው የሚመጣው እና በረጅም ጊዜም የፍቅር ግንኙነትም ትዳር ውስጥም ከሆን እርግዝናን ካላቀድን በጣም በጣም ትክክለኛው ቀጣይ መንገድ መሆን ያለበት የቤተሰብ እቅድን መጠቀም ነው። ከቤተሰብ እቅድን በመጠቀም የሚመጡትን የጎንዮሽ ጉዳቶች ከህክምና ባለሙያ ጋር እንትን ማለት እንጂ የወር አበባ ቀረብን ወይም ሆዳችንን ስለነፋን ያን መድኃኒቱን አቋርጠን እርግዝና ላይ መውደቅ የማያስኬድ ስለሆነ ማለት ነው።
ከዛ የሆነ ሰው ጠየቅንና ወደ አንቆርጫለች የሆነ ሴትዮ ሲባል ሰው አማክሬ ሄድን። ይቻውና ማስወረድ የለብሽም ካለችን ጓደኛ ጋር ሌላ ሰው እንዲያቅም አልፈለጉ። እሷን ይዤ ስንሄድ ልክ ከታክሲ ወርደን ልቤ እንዴት እንደምትመታ በጣም ፈራሁ። መሞትም አለ በዛ መሀል የጭቃ ቤቱ ነው፣ ግርፍ ነገር ነው። ገባን። እጄ ከእግሬ ላብ ነው በቃ እንዳለ። ሴትዮዋ ያው ወጣት አትባልም አሮጊትም አትባልም መካከለኛ ቀሚስ ነው የለበሰችው። ሻርፕ እንደዚህ ጠምጠማለች። እንደዚህ ተቀላቅለው ቁጭ ያሉ መድኃኒቶች አሉ፣ ጌሾ ነገር የሚመስሉ እንደገና ደግሞ አሞክሲን ነገር አሞክሲን እሱ አለ መደርደሪያዎች ላይ። አዎ አለ ምናምን አለችን እና ብር ስጠይቃት 1000 ብር አለች። ስንት ወርሽ ነው? ወደ 4 ወር 5 ወር ከሆነሽ ኃላፊነቱን አልወስድም ስትለኝ፣ አረገና 2 ወር ኒሞ ላይ ነው 1 ሳምንት ይቀረኛል ስላት፣ እሺ እናሁን ተዘጋጅተሽበት ነው የመጣሽው አስበሽበታል ስትለኝ፣ ማልመለስበት ነው ምንም ሀሳቤንም የምቀይርበት መንገድ የለኝም። ብሩን እዛችሁ መታችኋል? ብሩን ሰጠናት። አረንጓዴ እንደ ጌሾ ከለር የለም፣ ጌሾ ሲወቅ የጠላ ጌሾ የሱን አይነት ከለር አረንጓዴ ከለር ነው። እዛ ላይ መስለኛል አሞክሲን ጨምራበታለች ከነዛ እንትንች ላይ በጠርሙስ አርጋ እንደዚህ መታቸው። ይህም በአንድ ትንፋሽ ይመርሻል፣ በአንድ ትንፋሽ ጸጥ ብለሽ ጠጫዋለች። በቃ ግዴታ ማድረግ ስላለብኝ ነው እንጂ ትቼ ሁላ ልወጣ ማሰብ፣ ግን ደግሞ ግዴታ ማድረግ አለብኝ ያን ነገር። ወይ ሞት ይሆን ፈጣሪ እኔን ነብስ ስዞት ቢጠፋ በጣም ፈራሁ። በዘሙች የምቀርም ነው የመሰለኝ። ለምን እንደዚህ ያን ነገር አይቼም አላቅም፣ ከሰውም ሰምቼም አላቅም። ጓደኛዬ ግቢው ላይ ነው የተቀመጠችው፣ እኔ ነው የገባሁት። ቢመርሽም ወደ ላይ እንዳታስተያዩ እንዳያስመልሰች ስትለኝ፣ በአንድ ትንፋይ ጸጥ ብለሽ ዋጫዋለች። በቃ ተናነቀኝም ላለማውጣትም እንትን አልኩ። ከዛ ከጥጦ በኋላ በቃ ፍርሃትም ነው ያለው ምሬትም አለው። እንዳትወጪም ብላኛለች። ፊት እየመረረኝ ጥጥት ካረኩ በኋላ እንደዚህ ክፍል አለው እና ግቢ አለች።
ብዙ ታሪኮችን ሰምቻለሁ እና ለመረዳት የሚያስቸግር ነገር ነው። ሄደን ወይ ቦታው ላይ ሆነን ካላየነው ድረስ አንዳንድ የሚያደርጉት ነገር ሕክምና ኤክስፕላኔሽን ወይም ትንተና ልንሰጥላቸው የምንችል ይመስለናል። ግን መጨረሻ ላይ ሁሉም ሰው አስጨናቂ ሁኔታ ውስጥ ሆኖ ነው ወደኛ የሚመጣው። እዛ የሚያደርጉት ነገር ሁሉ ትክክል እንዳልሆነ ነው። ህክምና ማለት ትልቅ ነው። ለአንድ ሰው የምንሰጠው መድኃኒት ኪሎ ላይ ሊወሰን ይችላል። የእርግዝና ቁጥር ላይ ሊወሰን ይችላል። የእርግዝና ወቅት ላይ ሊወሰን ይችላል። ከዚህ በፊት ያለው የጤና ሁኔታ ላይ ሊወሰን ይችላል። ከዚህ በፊት የወለደው ኦፕሬሽን ነው ኦፕሬሽን አይደለም የሚለው ላይ ሊወሰን ይችላል። እና ሁሌ ነው እንደዚህ አይነት ታሪኮችን ሰማ ለማሰብ የምሞክረው። ግን የሁሉም የሚያደርጉበት መድረኩ አንዱ ነው። ሁሉ ጊዜ መጨረሻው ግን አሳዛኝ ነው የሚሆነውና ምንም ያረጉ ይሁን እዛ ያሉ ሰዎች የሚያገኙት ብርም ጥቅምም አስበው ከሆነ መጨረሻ ላይ ግን ሴቶቹ ባስጨናቂ ሁኔታ ነው የሚመጡት እና ብዙውን ጊዜ ሊሳካ ይችላል ወይም ደግሞ አንድ ሰው እዛ ቤት ሄዶ በደንብ ታከሙ የሚለውን ቃል መጠቀም ይከብዳል ታይቶ ሊሄድ ይችላል ግን አንድ ሰው በሰላም ወጣ ማለት ከዛ ቤት ያሚቀጥለው ሰው ጋራንቲ ያለው ማለት አይደለም እና ህክምና መስጠትም ብቻ አይደለም የኛ ህክምና መከታተልም ይዘይቃል ከዛ ደግሞ ህክምና የሰጠነው መጨረሻው ጥሩ ሆኗል ወይ ከዛ ባለፈው የመጡበት ነገር እንዳይደገም ማረጋል ይሄ ህክምና አራት አስፔክት አለው ይሄ ሴፍ አቦርሽን ወይ ደግሞ ደህንነቱን የጠበቀ ጽንስን የማቋረጥ ሁኔታ
ወይ መሞት ነው በቃ መዳን ነው በዛ ሰዓት ግጅና ግሬ ላብ ነው ልብ እንዴት እንደምትመታ ገባው እጭጓን ታርጋለች ዶክተሮች የሚጠቀሙት እንኳን ታርጋለች ባህላዊ መድኃኒትን ጥን ምናምን የሚቆርጡ ሰዎች እንደነዚ አይነት እንደዚህ እንደመቀስም ረዝም ረዝም ያሉ መሳሪያ ብረት ነገሮችም አሉ እንደዚህ ተደርድረው አልጋ ላይ ላስቲክ ነገር አነጠፈች ፓንችም ሁሉ ነገር አውልቄ ፒጃማን ብቻ ይቀራለችኝ አልጋው ላይ እንደዚህ ትኝታ በቃ የሆነ ሰመመን እንቅልፍ እንደዚህ አይነት ነገር ነው ግርሽን ከፍ አድርግልኝ ግርሽን ከፍ አድርግልኝ ስትለኝ አውቃለሁ እና የሆነ ነገር ይዛ እንደዚህ ወደ ማጸኔ ስገባ አስታውሳለሁ ትንሽ በሰመመን ከዛ በኋላ ለሶስት ሰዓት ነው ተኩል ምናምን ያክል አልነቀው ከዛ በኋላ ንቅት ስል እንዲህ ስል በቃ የተነጠፈው ላስቲክ ደም ነው እንደዚህ ደግሞ ጎንበስ ብዬ ወደ አልጋው ሳይ በማስታጠቢያ የሞላ ደም ነው ልነሳ እንዲህ ስል በቃ እንዳለ ሆድ እምብርት አካባቢ አራዊት ገብቶ እንዲህ እንደሚያደርግሽ ነገር እንደዛ ነገር ተሰማኝ በቃ አይዞሽ ቀስ ቢያለችኝ በምን እንደነካችኝ አላውቅም እዚህ ጋር ህመሙ በጣም ከባድ ነው በቃ እንዲህ ብዬ ነው እንደ ነብሰ ጥር ኦፕራሽን እንደሆነ ሴት እንዲህ ብዬ ነው ካልገው ራሱ ይወረር እጅ ራሱ እንደዚህ ውሃ ነው ላብ ብቻ ነው እግሬ ላብ ነው ሰወርድ ካልገው ራሱ ማለት ነው እና ያነጠፈችልኝ ነጭ ላስቲክ ነገር ራሱ እሱ ደም ነው እሱንም አንስታ ጠቅልላ ጣለችው እኔ ሽንት ቤት አስገባችኝ ውሃ ሰጠችኝ ታጠብ ከዛ በኋላ ሞዴስ ሰጠችኝ የዘው ከራሷ ከዛ በኋላ እስከ አራት ቀን አምስት ቀን ሳያቋርጥ የመፍሰስ ባህል ሊኖር ይችላል እየተበተነ የተበተነ ስለሚሄድ እንዳደነግጭ አለችኝ ስለ ስሬም ሴተኛ ዳሪ ነው የምሰራው ብዬም አልነገርኳትም ከዛ ሰወጣ ጓደኝ በቃ ደነገጠች ስታየኝ ራሱ በቃ እንደዚህ ሁዴ እንዲይዤ ነው ደግሞ ከቤቷ ወደ ታክሲ ትግድ መንገድ አለው በታክሲ መምጣት አልቻልኩም እንደገና ላዳ ይዘን ነው ወደ ቤታችን የመጣ ነው ቀልቤ በቃ መለጠችኝ በቃ መቋቋም አልቻልኩም የድካም ስሜት አለው በዛ ላይ ህመሙ ለአንድ ወር ያክል ስራ አልሰራም
አይተን እንደሆነ ሁሉም ባለ ታሪኮቻችን መጨረሻ ላይ ጤና ተቋም ላይ ሄዳሉ ባስገዳጅ ሁኔታ የሆነውን ነገር እንኳን የሚናገርላቸው ሰው አጥተው በብዙ የጤና ጉዳቶች ይደርሳሉ ይሄ ደግሞ እጅግ በጣም መቅረት ያለበት እንደ ህክምና ባለሙያም ይሄን ነገር ለኛ ያከብደዋል አንድ እናት መጣ ያላትን ነገር ተናግራ ጽንስን ማቋረጥ እንደምትፈልግ ነግራን ያላትን ነገሮች አስተሳርገን ህክምናውን ከሰጠናት ይሄ ሁሉ ነገሮች አይመጡም ከእንደዚህ አይነት ነገሮች ውስጥ መትረፍ በጣም እድለኝነት ነው ብዙ ሴቶች ከፍተኛ የሆነ አደጋ ይደርስባቸው ስለዚህ ከባለ ታሪካችን የምንረዳው ጽንስን ለማቋረጥ የሄደችበት መንገድ ጤናን የሚጎዳ እና ተመራጭ ያልሆነ አካሄድ ነው ሁሉም የጤና ተቋም የስነ ተዋልዶ ክፍል ይኖረዋል የስነ ተዋልዶ ክፍል ውስጥ ደግሞ ያልታቀደ እርግዝናን የምናይበት ባለሙያዎች ይኖራሉ እነሱ ጋር በመሄድ መመካከር እና መልስ ማግኘት ይቻላል
በቃ ምጥ እንደሚመጣ ልጅ እንደሚያሽንቴ ሸመራስ እንደምጥ ነበር የሚሰማኝ እንደዚህ ተለቁጭ ብዬ ሽንቴን አልሸናም ሁለት ሞዴስ ሶስት ሞዴስ ነበር የምጠቀመው አንድ ሞዴስ እንኳን አልደራርቤ ነው የምጠቀመው በሰባተኛው ቀን ትንሽ ፈሰሰ ስምንተኛው ቀን ላይ አልፈሰሰም ማህፀኔ አካባቢ እዚህ ጋር እምብርቴ ጋር በጣም ህመማለሁ ሰውነቴም ጤ ወደ መንጣት የመገርጣት ባህሪ አለ የሆነ ድክም አዙሮ ይጥለኛል
ይህናም በህክምና ዩኒትን ስንመለከተው ከሚፈሳቸው የደመጠን ነው ጋር የሚያያዘው ሰውነት መገርጣት አዙ ሲቁጭ ብሎ ሲነሱ ማዘር ሞደቅ እነዚህ ነገሮች በሙሉ ለእኛ በጣም ቀላል እና በህክምናው መከላከል የምንችላቸው ጽንስን የማቋረጥ ተያይዘው የሚመጡ እንትኖች ናቸው ጽንስን በምናቋረጥበት ሰዓት ተገቢ ነው ወይም ይሄ ኖርማል ምንለው የደም የመፍሰስ ደረጃ አለ ያን የደም የመፍሰስ ደረጃን ካለፈ ወደሚቀጥለው የህክምና አይነት ይሄዳልና እህቶቻችን በእንደዚህ አይነት ሁኔታዎች ውስጥ ባይሰቃዩ ነው ሁልጊዜ የምንለው የትኛውም የጤና ተቋም ደም የፈሳት የምትመጣን እናት ባልተፈለገ ሁኔታ የጽንስ ማቋረጥን የጀመረች እናት የማገዝ ግዴታ አለበት እዛ ጋር እና እህቶቻችን በተቻለ መጠን ምርጫ እንዳላቸው የህክምና ቦታዎች ለእንደዚህ አይነት ነገሮች እጅግ በጣም አገልግሎት መስጠት እንደሚችሉ ማሰብ ይኖርባቸዋል። እኔ መጀመሪያ ምርጫቸው መሆን ያለበት የህክምና ተቋም ቦታ። አንድ የህክምና ተቋም ባልተሳካላቸው ግን ሌላ የህክምና ተቋም ቼክ ማድረግ ነው።
አንድ ወር ቤት ውስጥ ነበርኩ በቃ እና ህክምና ሌላ አልሄድኩም ከዛ በኋላ። ግን አሁን ፔሬድ በሚፈስ በሚመጣበት ሰዓት በፊት ህመም የለኝም ነበር። አሁን ግን በጣም ወገቤ እዚህ ጋር ሆዴ በጣም ህመም አለው በቃ እስካሁን በጣም በየወሩ ሲፈሰኝ ህመም አለው።
አሁን በእነዚህ አይነት የህይወት መስመር ውስጥ ሲሆን የምናመጣው ጽንስ ወደዚህ ዓለም ምን ያህል እንክብካቤና ፍቅር ሰጥተን ማሳደግ እንችላለን የሚለውን ነው ማየት የሚኖርብን። ጤና የበሽታ አለመኖር ብቻ ማለት አይደለም፣ የአይምሮ ሰላምን የሚጨምራል። አሁን በእንደዚህ አይነት ሁኔታዎች ውስጥ ጽንስ መፈጠር የአብዛኛውን እህቶቻችንን የመንፈስና የስነ አይምሮ ከፍተኛ ጫና ውስጥ ያደርሳል። ያ ማለት ደግሞ እስከ ከፍተኛ የድባቴ ህመም፣ ከፍተኛ የሆነ ጭንቀት፣ ኖርማል የሆነ የህይወት ስራን አለመስራት፣ ከዛ በኋላ ራስን ወደ ከህብረተሰቡ ማግለል፣ ከዛ በዚህ ጭንቀት የተነሳ ራስን ወደ መጉዳት ከፍ ሲልም እስከ ማጥፋት ይደርሳል። እና ነገሮች እንደዚህ ደረጃዎች ገፍተው ከመሄዳቸው በፊት ጽንስ እንደተፈጠረ እንዳወቅን ጤና ባለሙያዎችን በማማከር አንድ ይህ ጽንስ ከወረደ ከተቋረጠ በኋላ ሌላ እርግዝና እንዳይኖር ትክክለኛውን የቤተሰብ እቅድ መጠቀም፣ ሁለተኛ ለጽንስ እንዲቋረጥ የምንወስዳቸው መድኃኒቶች ተሳክተዋል ወይም ጽንሱን አቋርጠዋል የሚለውን ማረጋገጥ፣ ሶስተኛ ደግሞ ጽንስን በማቋረጥ ሂደት ውስጥ የሚፈጠሩትን አስጊ የምንላቸው ምክንያቶች ለምሳሌ እንደ ከፍተኛ ደም መፍሰስ፣ እንደ ማህፀን መጥፎ ሽታ መያዝ ወይም እንደዚህ እንደ ኢንፌክሽን አይነቶች፣ እነዚህ ነገሮችም ተከታትሎ ህክምናውን በተገቢው የጤና ተቋም ውስጥ ማግኘት በኋላ ከሚደርሰው ሰቆቃ ራስን መጠበቅ ይቻላል።
ህክምና እንዳለም አላቅም። እኔ ጽንስን ለማቋረጥ በሐኪም ቤት እንዳለ አላቅም፣ እውቀቱ የለኝም። ሁለተኛ ደግሞ ሐኪም ቤት ቤት ጉረቤቶች ያውቁ ይሁን አያውቁ ይሁን፣ ይሄ ደግሞ ቴንሽን አለ። እውቀቱ ሲኖረ የጽንስ ማቋረጥ እንደሚቻል በሐኪም ቤት የሚለውን ነገር ሳቅ ሐኪም ቤት ብሄድ ኑሮ ያን ያለማወቅ ምናምን የሚል ነገር እግር ይጸጽተኛል በጣም።
ሁሉ ጊዜ ማስተዋል ያለብን አንድ ሴት ጽንስን ማቋረጥ ውሳኔ ላይ ስደርስ እኛ ራሳችንን በእሷ ጫማ አድርገን ነው ማየት ያለብን። አሁን ባለኝ የሙያ ልምድ ባለኝ የስራ ልምድ አንድ ሴት ጽንስ ማቋረጥ ውሳኔ ላይ ስደርስ ቀላል ሆኖላት አይደለም። ብዙ ነገር አስባ ቤተሰቧን አይታ፣ ለሁሉም ሰው ጽንስ ማቋረጥ ቀላል ውሳኔ አይደለም። ስለዚህ እንደ ጤና ባለሙያ አንድ ሴት ይህን አገልግሎት ፈልጋ ወደ እኛ ስትመጣ እሷ የሄደችበትን ነገር በእሷ ጫማ ሆነን ማየትን ይጠይቃል እንጂ እኛ እንደ ባለሙያ መፈረጅ ወይም ፍርድ መስጠት እና ጀጅ ማድረግ እኛን አዋቂ አያስብለን። ምክንያቱም ሁሉም ሴት ልጅ ወልዶ ስሙ ቤተሰብ መስርቶ ቢኖር የሚመርጠው እና ውሳኔ ላይ ደርሰው ሲመጡ ቀላል ውሳኔ አይደለም። አስበውበት አውጥተው አውርደው ነው የሚመጡት እና መወሰናቸውን መፈረጅ ወይም እንደዚህ ማድረጋቸውን ወይም እንደ መጥፎ ነገር ከወሰድንባቸው ከኛ ያደርጋቸዋል። ከኛ በራቁ ቁጥር ደግሞ ድጋሚ ወደኛ ሲመጡ እንደዚህ በህይወትና በሞት መካከል ሆነው ነው የሚመጡት። ህክምናውም ከባድ ያደርገዋል። ለእነሱ የምናወጣው ሪሶርስ ብዙ እናቶችን የምናክምበትን ነው ከተሳካልን ነው ካተረፍናቸው ነው። እና ደም መፍሰስ በእርግዝና ጊዜ ትንሽ ጊዜ ነው የሚሰጠን እና ባለሙያዎች ስንሆን እነዚህን ውሳኔዎች እዚህ ውሳኔ ጋር የተደረሰበትን ምክንያት ማመን ያስፈልጋል እንጂ ከብዙ የስራ ልምድ እንደምናየው ማንም ሴት ጽንስ ማቋረጥን የመጀመሪያ ምርጫ አድርገው ወደ ግንኙነት ወደ ትዳር አይገቡም። ጽንስ ማቋረጥን እንደ መጨረሻ መንገድ ነው የሚያዩት እና አንዳንዴ ሰብአዊነት በተሞላው እነዚህ ሰዎች እህቶቻችን፣ ሚስቶቻችን፣ እናቶቻችን ቢሆኑስ ብለን አስበን ማድረግ ከኛ ይጠበቃል። መጠበቅም ብቻ አይደለም ግዴታም ነው። ጽንስ ለማቋረጥ የወሰነች እህት ወይም የወሰነች ሴት የምትሄድበትን ርቀት ታሪኮቹ በሙሉ ተረድተናል። ከተከለከለች መጨረሻው የዚህ ታሪክ እነዚህ እድለኛ ሆነው ታሪካቸውን ለማውራት በቁ እንጂ ብዙዎች ደግሞ ደም በመፍሰስ በየመንገዱ ወድቀው እንትን የሚሉ አሉ እና ጽንስ ማቋረጥን ለሴቶች ክብር ማሳያ እና የሕክምና አገልግሎት መብት አድርገን ነው ማየት ያለብን።
ውድ አድማጮች፣ የቀረበውን ታሪክ እንዴት አያችሁት? ባለ ታሪኳ ላይ ያጋጠመው ያልታቀደ እርግዝና፣ የኑሯ ሁኔታ፣ ጽንሱን ለማቋረጥ የሄደችበት አቅጣጫ ብቻ የሚገርም ነው። እኔ በተለይ ሁለት ነገሮች ላይ አጽንኦት ሰጥቼ ብናገር ደስ ይለኛል። አንዲት ሴት ጾታዊ ግንኙነት ውስጥ ከሆነችና እርግዝና እንዲፈጠር ካልፈለገች ወይንም እቅዷ ካልሆነ የቤተሰብ እቅድ አገልግሎቶችን መጠቀም እንዳለባት፣ ለዚህ ደግሞ ለሴቷ የቀረቡ የአጭር ጊዜና የረጅም ጊዜ የቤተሰብ እቅድ አገልግሎት አማራጮች እንዳሉ ለማስታወስ እፈልጋለሁ። ከቤተሰብ እቅድ አገልግሎት አማራጮች ውጪ በሆንሽባቸው ጊዜያት ሁሉ ላልታቀደ እርግዝና የተጋለጥሽ መሆንሽን አትርሺ። ሌላው ባለታሪካችን ጽንስ ለማቋረጥ የሄደችበት መንገድ እጅግ አደገኛ እንደነበር ደግሜ ላስታውስ ፈልጋለሁ። እንደዚህ አይነት ነገሮች ጤናን ከማቃወስ ባለፈ ለሕይወት አስጊም ጭምር ስለሆኑ ባለሙያው ዶክተር እስክንድር እንዳሉት እንደዚህ አይነት ሁኔታ ውስጥ ካለሽ አስከፊ ውሳኔዎችን ከመወሰንሽ በፊት አቅራቢያሽ ወደሚገኝ የጤና ተቋም በመሄድ ከባለሙያው ጋር መመካከር እጅግ አስፈላጊ እንደሆነ ማወቅ ያስፈልግሻል። ውድ አድማጮች እናንተስ ምን ትላላችሁ? ምንስ ሐሳብ አላችሁ? ደውሉና መነጋገር መወያየት እንችላለን። አጭር የጽሑፍ መልእክቶችንም መላክ ትችላላችሁ። በ0946 3494 44 ወይም በ0936 8038 ክብራችሁ አድማጮች በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራም ነው። ሸገር ኤፍኤም 102.1 ላይ እንገኛለን። ይሄንን ፕሮግራም ስፖንሰር አድርጎ የሚያቀርብላችሁ አይፓስ ኢትዮጵያ ነው። አይፓስን እናመሰግናለን። እንደምታውቁት በዚህ ፕሮግራም አንድ ጥያቄ አንድ መልስ የሚል ዝግጅት አለን። ስለዚህም በዚህ ዝግጅት ያልታቀደ እርግዝና ላይ እንዲሁም ጽንስ ማቋረጥ ላይ የሚያሳስባችሁ ጥያቄ ሆነባችሁ ማብራሪያ እና መልስ ማግኘት የምትፈልጓቸው ጉዳዮች ካሉ መደወል ትችላላችሁ። በአጭር የጽሑፍ መልእክትም ጥያቄያችሁን ማቅረብ ትችላላችሁ። ስልክ መስመሮቹን አሁንም በድጋሚ አስታውሳለሁ። 0946 3494 44 ወይም 0936 8038 ባለፉት ሁለት ተከታታይ ሳምንታት አንዲት ሴት ደህንነቱ ያልተጠበቀ ጽንስ ማቋረጥ ከፈጸመች ሊደርሱ የሚችሉ ውስብስብ የጤና ችግሮችን ስንመለከት ነበር። ይህ ብቻ አይደለም፣ ደህንነቱ ያልተጠበቀ ጽንስ ማቋረጥ ሴቷን ለህልፈተ ሕይወት ሁሉ ሊዳርግ እንደሚችል ባለሙያዎቻችን ሲነግሩ ነበር። ዛሬ ደግሞ ተቃራኒውን እናያለን። አንዲት ሴት ደህንነቱ የተጠበቀ ጽንስ የማቋረጥ አገልግሎት ካገኘች ልታገኛቸው የምትችላቸው የጤና ጥቅሞችን እንመለከታለን። ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት የሚያካትታቸውን መሰረታዊ ሂደቶችና ተያያዥ ጉዳዮችንም እናያለን። የማህፀንና ጽንስ ስፔሻሊስት ሐኪሞቹ ዶክተር አየለ ደበበና ዶክተር እስክንድር ግዛው ዛሬም አብረውን ናቸው።
አንድ ባለሙያ ጽንስን ከማቋረጡ በፊት ሊያያቸው የሚገቡ ነገሮች አሉ። ከዚህ በፊት ያለው የሴትየዋ ጤና፣ ከዚህ በፊት ያለው የቤተሰቧ ሁኔታ አንድ የምናያቸው ነገሮች ናቸው። ጽንሱ ስንተኛ እርግዝና እንደተፈጠረ፣ ወቅቱ የእርግዝና ወቅት ምን ያህል እንደሆነ ቼክ ማድረግ፣ ይሄ በአልትራሳውንድም ቢሆን ሊሆን ይችላል። የሴቷን የወር አበባ ዑደት ቀንን በመቁጠር የስንት ጊዜ እንደሆነ ይሄኛውን ማድረግ መሆን ይችላል። አልትራሳውንድ ምርመራዎች ሊያስፈልጉ ይችላሉ። ጽንሱ የቱ ጋር አለ የሚለውን ከማህፀን ውስጥ ነው ወይስ ከማህፀን ውጭ ነው የሚለውንም ማረጋገጥ የሚያስፈልግበት ሁኔታዎች ሊኖሩ ይችላሉ። ብዙ ጊዜ ጽንስ የሚፈጠረው ሴቶቻችን እህቶቻችን ጽንስ እንዳይፈጠር የመጀመሪያ ጥንቃቄውን አድርገው ሊሆን ይችላል። ለምሳሌ ኮንዶም ጠቅመው ግን ኮንዶሙ ተቀዶ ወይም ያለ አግባብ ተጠቅመው ሊሆን ይችላል። ሁለተኛ የጽንስ የ24 ሰዓት ወይም የድንገተኛ ጽንስ መከላከያውን ተውጠው ሊሆን ይችላል። እንደዚህ አይነት አጠራጣሪ ሂስትሪዎች በሚኖሩበት ሰዓት ጽንሱ የቱ ጋር እንዳለ በአልትራሳውንድ ቼክ ማድረግም የጤና ባለሙያው ኃላፊነት ሊሆን ይችላል። ከዛ በኋላ መድኃኒቱን በምንሰጥ ጊዜ መድኃኒቱ የራሱ የሆነ የጎንዮሽ ጉዳትና የሚያመጣቸው ምልክቶች አሉ። እነሱን በደንብ ጠንቅቀን ማስረዳትና እነዚህ ነገሮች ሲከሰቱ ምን ማድረግ እንዳለባቸው ማስረዳት፣ የእርግዝናውን ወቅት በመገመት እርግዝናው ሴቶቻችን ሆስፒታል ውስጥ ተኝቶ ቢሰጣቸው ይሻላል ወይስ ቤታቸው ሄደው ማድረግ ይችላሉ የሚለውን ነገር ማድረግ። በአራተኛ ሁኔታ እንደ ቤተሰብ እንደ እሱ ያለችበትን ሁኔታ በማየት የሚደገፋት ሰው ችግር ቢኖር ይዟት የሚመጣ እነዚህ ነገሮች መምከር ማስረዳት ይጠይቃል። ስለዚህ ሁሉ ጊዜ ጤና ባለሙያ አንድ እናት ይህን ውሳኔ ፈልጋ እኛ ጋር ስትመጣ መፈረጅን ሳይኖር ያለችበትን ሁኔታ ተረድቶ እርዳታውን መስጠትና እያንዳንዱን ነገር በሰብአዊነት ለምሳሌ እድሜዋን ልናይ እንችላለን። ተማሪ ነች አይደለችም? ገንዘቡን እንዴት ነው አፎርድ የምታደርገው? እነዚህ እህቶቻችን አንዳንዴ መደበቅ ይፈልጋሉ። ሰው ሳያቸውን ሕክምናውን ማግኘት ሊፈልጉ ይችላሉ። ስለዚህ እነዚህ ነገሮች ምስጢራዊነቱ በተጠበቀ መንገድ እንዲሆንላቸው ሊፈልጉ ይችላሉ። ስለዚህ ሰብአዊነት ያለው ነገር አድርገን አገልግሎቱን መስጠት ያስፈልጋል።
የከተተ ልጅ መጤና ጣቢያ ሄድኩ። ጤና ጣቢያ ሲሄድ ልጅ ጤነኛ አይደለም ቶሎ መውጣት አለበት አሉኝ። ልጅ በስርዓት ግን ሁሉም ነገር አላሰጥቶት ነበረ። ልቡ አይሰራም ልብ ምት የለውም አሉኝ። በሱ ነው በቃ ልጅ የወጣው ምክንያቱ ይሄ ነው በቃ። እንግዲህ ወደዚህ ሆስፒታል ላኩኝ በሰላም አልሐምዱሊላ። ህክምና የመጀመሪያ ቀን መጣሁ። ያ ኮኒንም ሰጡኛል ላይስጣቸው መልፌም ሰጡኝ። በዛ የመጣ ምልክት አየሁ። ምልክት ባየብሽት በማታም ሁሉ በማንኛውም ሰዓት ነው ያሉኝ። ተቀበሉኝ አቅሞቹ ከነሱ አብሽሪ አይዞሽ ምናምን ከጎኔ ሳይጠፉ ነው በቃ እንዳልጠበኩት ሊሆንልኝ አልሐምዱሊላ። ያው በስርዓት አስተናግደ ሁለት ቀን ነው ወደ ቤት እየሄድኩ ነው። ደስ ብሎኛል ነበረ ባየሁት። እውነትም እንደዚህ ጥሩ ነገር ብዬ አላስብም ነበረ። እኔ ባየሁት እህቶቼ የሚሆን ወንደር ወደ እህቶቼ ምክር መስጠት እንችላለ ዝግጁ ነኝ እኔ።
ደህንነቱ ያልተጠበቀውን የጽንስ ማቋረጥ አስከፊ ገጽታውን አይተናል በተወሰነ መልኩ። ደህንነቱ የተጠበቀ በሆስፒታል የሚደረግ በባለሙያ የሚደረግ ብዙ ፕሮሲጀሮችን አልፎ በትክክለኛ መንገድ የሚደረግ የጽንስ ማቋረጥ ስታደርግ አንዲት ሴት የምታገኛቸውን ደግሞ ጥቅሞች እስቲ እንመልከት።
ንጽህናውን የጠበቀ የጽንስ ማቋረጥ እንደዛኛው በጣም ብዙ መከራ ውስጥ የሚታለፍበት አይደለም። ለረዥም ጊዜ በቋሚነት ጤናዋን የሚበክል ነገር የለም። ጤናውን የሚያጎድ ነገር የለም። እቺ ልጅ ከዛ በኋላ መውለድ ትችላለች፣ ቤተሰብ መመስረት ትችላለች፣ ማግባት ትችላለች። ምንም የሚከለክላት አካላዊ ጉዳት በሰፊው የሚደርስበት ሁኔታ የለም። ያኛው እንዳልኩሽ ነው ማህፀን እስከ ማውጣት ደረጃ እንደርስ ነበር ብዬሻለሁ። በዚህኛው ግን ምንም እንደዛ አይደለም። እንደዛ አይነት ከፍተኛ ጉዳት የሚደርስበት ሁኔታ አይደለም። ስለዚህ እቺ ልጅ ወደፊት ህይወቷ አግብታ ወልዳ በትዳር መስርታ መኖር የምትችልበት ሁኔታ አፈጠርሽላት ማለት ነው፣ በተዛዋሪ መንገድ ማለት ነው። ሌላው አንዳንዱ አሁን ለምሳሌ ይሄ በሚቋረጥበት ጊዜ ሶሻል አውትካስትድ የሚሆኑ ሰዎች አሉና ከዛ ራሷን ጠበቀች፣ ትምህርት ቤት ትቀጥላለች፣ ትምህርቷን ትቀጥላለች፣ መማር ትችላለች። በ13 ዓመቷ ቀን አይጨልምባትም፣ መሄድ ትችላለች፣ ማደግ ትችላለች። 13 የሚለው ብዙ እርግዝና የሚከሰተው ድሮ የምናውቀው 16 ዓመት ነው አይደል? አሁን ግን ወር አበባ ማየት የሚጀምሩት ልጆቹ 11ም 12ም 13ም ነው። ሰው ወር አበባ ካየ በኋላ ማርገዝ ይችላል። እና እነኚህ ነገሮች ስላሉ በዛን ጊዜ የሚፈጠረው ሁኔታ ትምህርቷን መቀጠል ትችላለች። አንዳንዱ ደግሞ የኬሪየርም እሹ አለ፣ ኬሪየሯን ግብ አድርሳ መቀጠልም ትችላለች። ሳይኮሎጂካሊም ያንን የመሰለ ክፉ ነገር የማታውቂው ሶስት ሰዎች ተደፍሮ ያንን እርግዝና እስከ 9 ወር ቀጥሎ መውለድ ለዛች ልጅ ከባድ ጫና ነው። ከዛም ትድናለች። ብዙዎቹ የተረጋጋ ህይወት እንዲኖራቸው ይሆናል። በዛኛው ግን በጣም ከባድ ነው። መውለዱም ከባድ ነው። ንጽህና ወዳልጠበቀ እርግዝና ማቋረጥ ደግሞ ከሄዱ የሚፌዝ የሚያደርጉት ችግርም በጣም ከባድ ነው። ስለዚህ ከዛ ይታደጋቸው።
በሆስፒታል ደረጃ ወይም በጤና ተቋም የሚሰጥ የጽንስ የማቋረጥ የህክምና አገልግሎቶች ደረጃዎች ይኖሩታል። የመጀመሪያው ደረጃ መሆን የሚችለው ያለውን ነገር ህክምና መስጠት ነው። ያው ጽንሱን በተገቢ በሆነ መንገድ በመድኃኒትም ሊሆን ይችላል፣ ከዛም ከፍ ባለ የህክምና መንገድ ጽንሱ እንዲቋረጥ ማድረግ የመጀመሪያው የህክምናው አካል ነው። ካውንስሊንግ ደግሞ ሁለተኛው ፓርት ነው። አንድ ጽንስ እንዲቋረጥ ካረግን በኋላ እናቶች የጸጸት ስሜት እንዳይሰማቸው ሊሆን ይችላል። ከዛ በኋላ ደግሞ ጽንሱ ከተቋረጠ በኋላ ሊቀጥል የሚችለውን ምልክቶች፣ እነዚህ ነገሮች እነግራቸዋለን። አሁን ያሉትን ነገሮች የመጀመሪያው ደረጃ ትሪትመንት ነው። በትሪትመንቱ ላይ ጽንሱን አቋርጠን ከዛ በኋላ ተያይዘው የሚመጡትን ነገሮች ማከም፣ ሁለተኛ ደግሞ ሴቷን እንደ ሁሉን ነገር አሰስ ማድረግ ይጀምራል። በእንደዚህ ሁኔታዎች የተከሰተችው ለምንድን ነው? ይሄኛው ነገር ሌላ ጊዜ ደግሞ እንዳይደገም ሶስተኛው ህክምና ፓርት የኮንትራሴፕቲቭ ፕሮቫይዲንግ ኮንትራሴፕሽን የሚለው ሶስተኛው ፓርት ነው። የቤተሰብ እቅዱን በደንብ መጠቀም ነው። አራተኛው ደግሞ በህብረተሰቡ ውስጥ ያልታቀደ እርግዝና እንዳይፈጠር የምናደርግበት ሁኔታ ነው። ማለት ምክሮችን ማስፋፋት፣ የቤተሰብ እቅድ መጠቀሚያ ተደራሽ እንዲሆን ማድረግ፣ እነዚህ ነገሮች በሙሉ ይጨምራል። ከጽንስ ከማቋረጥ በኋላ ያሉ ህክምናዎች በሚቀጥለው በኋላ ሌላ ጽንስ ተፈጥሮ እህቶቻችን በእንደዚህ አይነት ሁኔታዎች ድጋሚ እንዳይመጡ። ምክንያቱም አንድ የጤና ባለሙያ አንድ ጽንስ ካቋረጠ በኋላ ሴቲቷ ተመልሳ በሶስት ወር ሴም ፕሮብሌም ይዛ ከመጣች ህክምናው ላይ የሆነ ክፍተት አለ ማለት ነው። ስለዚህ አትሊስት በጤና ተቋም ደረጃ የቤተሰብ እቅድን መስጠት ወይም ደግሞ ፈቃደኝነታቸውን ጠይቆ የእውቀት ክፍተት ካላቸው እሱን ማስረዳት፣ ጽንሱ በደንብ መቋረጡን፣ ማህፀን ውስጥ ምንም የቀረ ነገር አለመኖሩና ሴቲቷ ከዚህ በፊት ወደነበረ የጤና ሁኔታ መመለሷን ቼክ ማድረግ፣ ሶስተኛ ደግሞ የቤተሰብ እቅድን መስጠት፣ አራተኛ ደግሞ በኮሚኒቲ ደረጃ ያሉትን ነገሮች መርዳት። እነዚህ ነገሮች ይጨምራል።
እነኚህ ነገሮች ሁሉ ናቸው እንግዲህ
የሌሉት ወደዛኛው ሲኬድ። እነዚህ ነገሮች የሉም ብቻ ሳይሆን ደግሞ መኖር የሌለባቸው እዚያ ያሉ ነገሮች ደግሞ አሉ። ለምሳሌ መጠኑን ሳያውቁ ነው መድኃኒቱን የሚሰጧቸው። የእርግዝናውን ወቅት አይገምቱም። እዛ በንጽህናውን ባልጠበቀ ሁኔታ ይህን ሰርቪስ ሲሰጧቸው የስንት ወር ነው የሚለውን የሚያውቁበት መንገድ የላቸውም። እናትየው ከዚህ በፊት ኦፕሬሽን አላት ወይስ የላትም፣ እንግዲህ ልጁ አቀማመጥ እንዴት ነው፣ ያለችበት የጤና ሁኔታ፣ የደም አይነቷ፣ እነዚህ ሁሉም ነው በድፍን በጨለማ ነው ህክምናውን የሚሰጧቸው። እና መትረፍን ልዩ የሚያደርጉ ከእነዚህ አይነት ቦታዎች ለዛ ነው። እና ጤና ተቋም ውስጥ ሙሉ ኮምፕሬሄንሲቭ የሆነ ኬር ስለሚሰጥ ሁልጊዜ እናቶች እንደዚህ አይነት የህይወት መንገድ ውስጥ ካሉ ቀጥታ ጤና ባለሙያን ማማከር፣ ይህ በጣም በጣም ህይወት ቀያሪ መንገድ ነው። አዘርዋይስ በፋርማሲ የሚሰጥ መድኃኒት፣ በጓደኞቻችን ይህን ውሰዱ ብለን የምንወስደው መድኃኒት ሳናስበው ከፍ ወዳለ ችግር ውስጥ ሊያስገባን ይችላል።
እሷ ቤት ነው የምሰራው፣ ከዛ እናቴ ነው የምረዳት። ለመስቀል ገጠር እጄ ነው የተደፈርኩት እንጂ እሷ ቤት እዚህ አዲስ አበባ ነው የምሰራው። አያቴ ቤት ወደ እናቴ ቤት እየሄድኩ ያለው ሁለት ወንዶች ነው የደፈሩ። ገጠር ስለሆነ ጫካ አለ፣ እዛ ውስጥ ነው። አንዱ አፌን ያዘኝ። በቃ እኔ ከሁለት ሰዓት ከ በኋላ ነው እንደዚህ ነው ተነሱት። ከዛ ቦታ ራቀስ ብዬ ነው ቤት የደረስኩት። ማንም አላየኝም። ህመም አለው፣ ደም የፈሰስ ነገር አለ። በጣም ነው የሚያመው። የትም አልሄድኩም፣ ለማንም አልነገርኩም። ያው ይስቁብኛል ለማለት ነው። ለልጆችንም ስለማላውቀው ምንም ማድረግ አልችልም። አላቅማይ መጀመሪያ ስለሆነ እንደዚህ ቶሎ ይፈጠራል ብዬ አላሰብኩትም። የወር አበባ ሲቀር ነው ወደ ፋርማሲ ሄጄ ቼክ የሚደረግበትን የወሰድኩት። ከዛ ርኩት የሴት ጓደኛ ማለት ነው፣ ለእሷ ነው ነገርኩት። እኛ ጋር ሰላም ክሊኒክ የሚባል አለ፣ እዛ ሲሄድ አይቻልም እዚህ አሉኝ። ከዛ በኋላ 84 ላይ ደውዬ እና እዛ ይቻላል አሉኝ። እዛ ፒያሳ ነበረ እና ከዛ እነሱ ደግሞ እዚህም አይቻልም አሉኝ እና ወደዚህ ሪፈር አድርጉልኝ። ያው አዩኝ። ከዛ ያው ቀላለሁ ምናምን አሉኝ። ከዛ በቃ አይ ጥሩ ነው፣ እዛ አልጋ ትይዣለች ምናምን አሉኝ። በቃ ትላንትና መርፌና መድኃኒት ሰጡኝ፣ ግንም ሰጡኝ። ከዛ ዛሬ ደግሞ አልጋ ትይዣለች ነው አሉ። ያስፈራል በጣም ሳትፈልግ ስለሆነ ከጓደኛ ውጭ ምንም አቅ እሷ ናት አብራኝ የመጣች። እሷም ሰው ቤት ስለሚሰራ አልተመቻትም። ዛሬ ደግሞ እግዚአብሔር ያቀለ ሁሉ መርፌ ምናምን ትወስዳለች ለመከላከያ መርፌ እናደርግልሻለን ወንክን ትወስዳለች ነው አሉ።
ምናልባት ለፖሊሲ አውጪዎች፣ እዚህ ላይ ለሚሰሩ የመንግስት አካላት ባለሙያዎች ማስተላለፍ የሚፈልጓቸው ነገሮች በዚህ ዙሪያ ላይ ምንድን ናቸው?
እንግዲህ በአንደኛ ደረጃ በሚዲያም ሆነ በመንግስትም በህዝብም ደረጃ መታወቅ ያለበት መከላከል ይቻላል፣ እርግዝናን መከላከል ይቻላል። የአጭር ጊዜ፣ የረዥም ጊዜ፣ የቋሚነት እርግዝናን መከላከል የሚያስችሉ ብዙ አማራጮች አሉ። ስለዚህ በትምህርት ቤት ደረጃ ልጆቹ ለአቅመ ሔዋን ከደረሱበት ጊዜ ጀምሮ እነኚህ ነገሮች በትምህርት ደረጃ መሰጠት እና ህብረተሰቡ ሞር ወደዛ ማድላት ያለበት ሁኔታ መፈጠር አለበት። ጽንስ ማቋረጥ አማራጭ አይደለም። ከችግር መውጫ ነው እንጂ ጥሩ መፍትሄ አይደለም። ስለዚህ ሁሉም ሰው ሚዲያም ሆነ ትምህርት ቤትም ሆነ ወላጅም ማስተማር ያለበት ጽንስን ካልተፈለገ ግንኙነት የምናስብ የሚገጥመን የሚያጋጥመን አይነን ካጋጠን በኋላ ራሱ ከሆነ ምን አርገን እንከላከል የሚለው መማር አለበት። ትልቁ ትኩረታችን የወሊድ መከላከያ ዘዴዎችን መጠቀም ላይ ማተኮር አለብን ብያስባለሁ። በሁለተኛ ደረጃ ይሄን ማርገን ሙሉ በሙሉ መከላከል አንችልም። የሚከሰቱ እርግዝናዎች አሉ። ቀደም እንዳልኩሽ ነው እናትየዋ የተፈለገች ማርገዝ ልጁ መወለድ ያለበት በተለያየ አካላዊ ጉለት ይዞ መወለድ ቢወለድ ሊያድግ የማይችል ልጅ ስለሆነ ነገር ስላለ ይሄንን ሁኔታም ስላለ ያልተፈለገ እርግዝና ስንል ደግሞ የተደፈረ አለ፣ በአባት የተደፈረ አለ፣ ወንድም የተደፈረ አለ፣ በሶስት አራት ሰው የተደፈረ ሴት አለች። ስለዚህ እንደዚህ አይነት እርግዝናዎች መቀጠል የለባቸውም ብላ ልጅቷም ስለምታምን እኛ ልንደግፋት የሚገባን ይመስለኛል። እና የተሻለውን አማራጭ ንጽህናውን የጠበቀ ጽንስ ማቋረጥ አማራጭ መስጠት አለብን ብዬ አምናለሁ። ይሄን መተው እናትየዋን ቅድም ወደ አነሳች ናቸው ክፉ የጤንነት አደጋዎች ማጋለጥ ነው ብዬ አምናለሁ። እና ብዙ እናቶችን ለከፋ አደጋ ማጋለጥ ነው ብዬ አምናለሁ። በፖሊሲ ደረጃ ይሄን እንዴት እናሰፋለን፣ አማራጩን አገልግሎቱን እንዴት እናቀርባለን፣ ህጉ የሚፈቀድበትን ሁኔታዎች እንዴት እናስፋለን ላይ መስራት ያለበት እንጂ በማጥበብ ላይ መስራት ያለበት ፖሊሲ አውጪ መኖር የለበትም ብዬ አምናለሁ።
በተከታታይ ሳምንታት አብረውን የነበሩትን ባለሙያዎች ዶክተር አየለ ደበበና ዶክተር እስክንድር ግዛውን ከልብ አመሰግናለሁ። አድማጮች፣ አሁን አንድ ጥያቄ አንድ መልስ ዝግጅት ላይ ደርሰናል። የዛሬዋን ጥያቄያችንን አድምጠው ምላሽ የሚሰጡት የማህፀንና ጽንስ ስፔሻሊስት ሐኪም የሆኑት ዶክተር ደረጀ አለማየሁ ናቸው። ዶክተር ደረጀ በጋንዲ መታሰቢያ ሆስፒታል ለረጅም ዓመታት ያገለገሉ አሁንም እያገለገሉ ያሉ ባለሙያ ናቸው። ወደ ጥያቄና መልሱ እንሄዳለን።
አንድ ጥያቄ አንድ መልስ። ለርሶ አንድ ጥያቄ ከባለሙያ አንድ ሁነኛ ምላሽ የሚሰጥበት ጊዜ ላይ ደርሰናል። አንድ ጥያቄ አንድ መልስ።
ከአመታት በፊት እርግዝና ተፈጥሮ ማለት ነው ሜሪቶስ ሂጄ እንትን ብዬ ነበር አቋርጬ ነበር። እና ከዛ ወዲህ ግን እርግዝና መፈጠር ይችላል አይችልም ነው? አንደኛው እንትኑ ብዙ ያደጋል ነበረ።
የምን ያህል ጊዜ ነው ጽንሱ የተቋረጠው?
ሁለት ወር አልሞላውም። አሁን በአንድ ወር ነው ፔሪድ እንደቀረ ወዲያው ነው መድኃኒት እንዲሰጠኝ ያደረኩት።
ከዛ በኋላ ሄደሽ ቼክ አድርገሻል? ጽንሱ ሙሉ ለሙሉ እንደወረደ እንደዚህ ቼክ አድርገውልሻል?
አይ ምንም አላደረኩም። ደውዬ ሳናግረው ለጤና ጣቢያ ሂጅ፣ በጣም ከፈሰሰሽ አለኝ። ፈሳሰሱ እንትን ሆነ ኖርማል ሆነ፣ ብዙ እንትን አልነበረውም። እና ከዛ ወዲህ ምንም ሕክምናም አልተከታተልኩም፣ ሂጅም ቼክ አላስደረግኩም። እና ከዛ ወዲህ ጽንስ መፈጠር ይችላል ወይ? ከዛ በኋላ የሚወርደው ፒሪድ ጠረር በጣም ይሸታል። እና ወደ አንድ ሁለት ፈሰሰስ እንዳለ ቶሎ ባዱን ካልቀየርኩት ሽታው የሆነ የተጣለ ነገር እንትን ነገር አለው። እና ምንድን ነው ማድረግ ያለብኝ? መጠነስስ አይቻልም ወይ?
እርግዝና እየሞከርሽ እምቢ ብሎሻል ወይንስ ገና ስጋት?
አይ ሞክረናል ግን ያው አልተሳካም።
እርግዝና መሞከር ከጀመርሽ ምን ያህል ጊዜ ሆነው?
አሁን አንድ ሶስት ወር ሊሆነ ነው። ምንም የመከላከያ መርፌ ምንም ወስጄ አላውቅም።
በየወሩ ከዛ በኋላ የወር አበባሽ በትክክል ይመጣል?
ይመጣል። ጠረኑ ተቀየረ እንጂ ይመጣል።
ሌላ ማሳከክ ኢንፌክሽን ነገር እንደዚህ አለሽ?
ሰሞኑን ነው እየሳከከኝ ያለው እንጂ በፊት የለም።
እድሜሽ በትክክል ስንት ነው?
ወደ 35 ነው። ያው በእርግጠኛ ነው ሌሎች አልችልም፣ እኔ እንትኑ የለኝም።
እድሜሽን በደንብ አታውቂውም፣ ግን 35 ነው ብለሽ ነው የምታስቢው?
37-35 ብትይው ችግር የለውም እኔ።
እሺ፣ አመሰግናለሁ። የጽንስ ማቋረጥ ጥራቱን የጠበቀ የጽንስ ማቋረጥ በሰለጠነ የጤና ባለሙያ የሚደረግ የጽንስ ማቋረጥ እና ስታንዳርዱን በጠበቀ ቦታ የሚደረግ የጽንስ ማቋረጥ አገልግሎት ከእርግዝና ጋር የሚያገናኘው ነገር የለም። እርግዝና እንደ ማንኛውም ሴት ማርገዝ ትችላለች። ስለዚህ ያላረገዘችበት ምክንያት የራሱ ምክንያት ይኖረዋል እንጂ ከጽንስ ማቋረጡ ጋር አይገናኝም። የጽንስ ማቋረጡ የጽንስ ከጽንስ ማቋረጥ ጋር ሳይሆን ከጽንስ አለመፈጠር ጋር አይገናኝም። ማርገዝ ትችላለች ማለት ነው። ስለዚህ ያላረገዘችበት ምክንያት ሌላ የማህፀን ከማህፀን ጋር የተገናኙ ሌላ ምክንያቶች አሉ። እድሜ ጉዳይ ሊሆን ይችላል፣ ወይም ደግሞ ኢንፌክሽኖች ሊሆን ይችላሉ። ጽንስ የማይከሰትበት ምክንያት እነሱ ናቸው። ያ ውርጃ ጥራቱን የጠበቀ ውርጃ ነው። ስለዚህ ምንም አይነት የጽንስ መከልከል አያመጣም። ለዚህ መፍትሄው የማህፀን ሐኪም ጋር ሄዶ ማህፀንን መታየት፣ አልትራሳውንድ መነሳት፣ የማህፀንን ሁኔታ ማየት ያስፈልጋል። እና ስለዚህ ሌሎች ምርመራዎችም አሉ። ስለዚህ ጤና ተቋም በመሄድ የማህፀንና ጽንስ ስፔሻሊስት ሐኪም ያለ የሚገኝበት ቦታ በመሄድ ይህንን አሁን ለሚዲያ የተናገረችውን ነገር በመናገር እርዳታ ልታገኝ ትችላለች ማለት ነው።
እሺ፣ የወር አበባ ጠረን መቀየር አለ ብላ ስታለች እና
እሱ ሌላ ምክንያት፣ እሱ ደግሞ ሌላ ነው። ከዚህ እርግዝና ከመከልከል ጋር ሳይሆን ጠረን የሚያመጡ ፈሳሾች ከኢንፌክሽን ጋር የሚገናኙ ናቸው። ስለዚህ የማህፀን ምርመራና ሕክምና ማግኘት እሱ ቀላል ነገር ነው። ሕክምናና ምርመራ ማግኘት ይበቃል። እና ስለዚህ ማህፀንን መታከም ያስፈልጋል። እንደ ማንኛውም አይን ሲያመን እንደምንታከመው፣ ጆሮችን ሲያመን እንደምንታከመው፣ ማህፀናቸው የታመሙ ሴቶች ሄደው ሕክምና ማግኘት ያለባቸው። ዝም ብሎ ቆይ ነገ ቆይ ተነገ ወዲያ የሚባል አይደለም። ኢንፌክሽን ነው፣ የተደራጀ ኢንፌክሽን አለ። ስለዚህ የማህፀኑ ጠረን የፈሳሹ ጠረን ተቀይሯል። ለዚህ ደግሞ ምርመራና ህክምና ያስፈልጋታል ማለት ነው። ማርገዝ እምቢ ብሏታል። ለዛ ደግሞ የሚረዳ የማህፀን ሐኪም ክትትል ማግኘት አለባት፣ ምርመራ መደረግ አለበት፣ ህክምና ታገኛለች ማለት ነው።
አድማጫችን፣ እንግዲህ ለጥያቄሽ ጥሩ ምላሽ እንዳገኘሽ ተስፋ እናደርጋለን። ውድ አድማጮች፣ እንግዲህ አጠቃላይ ከዛሬው ፕሮግራማችን ጥሩ ቁም ነገሮችን፣ መረጃዎችን እንዳገኛችሁ እናምናለን። ይህንን ፕሮግራም ስፖንሰር አድርጎ ያቀረበላችሁ አይፓስ ኢትዮጵያ ነው። አይፓስን እናመሰግናለን። እንግዲህ የዛሬውን ፕሮግራም በዚሁ ላጠቃልል ነው። እስካሁን አብራችሁን የነበራችሁትን ሀሳብ አስተያየቶቻችሁን እንዲሁም ጥያቄዎችንም ጭምር ያደረሳችሁን አድማጮችን ከልብ አመሰግናለሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። ሳምንት እንገናኛለን። መልካም ቀን ይሁንላችሁ። ሰላም አሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሚኒኬሽን ከሸገር ኤፍኤም 102.1 ጋር በመተባበር ነው።